ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 29 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በንጹሃን ዜጎች ላይ የሚደርሰውን ግድያ በተመለከተ አጣርቶ ምክር ሐሳብ የሚያቀርብ ኮሚቴ አቋቋመ። ዝርዝር ዘገባ ይኖረናል። የአብን ብሔራዊ ንቅናቄ ወይም የአማራ ብሔራዊ ንቅናቄ አብን በሰጠው መግለጫ ደግሞ በወለጋ ዞኖች አካባቢ በአስቸኳይ ጊዜ አዋጅ እንዲታወጅ ጠይቋል። የዚህንም ዘገባ ዝርዝር ቆየት ብለን እናስደምጣችኋለን። በቄለም ወለጋ ዞን ገላን ወረዳ መንደር 20 ተብሎ በሚጠራው አካባቢ ተጨማሪ አስክሬኖች መገኘታቸውን ከአካባቢው ያነጋገርናቸው ነዋሪዎች ገለጹ።
አንድ ሰባ ምናምን ሰው አስክሬን ተገኘ። በታች በረሃ ህፃን ሴትዮዋ ሞታለች። ህፃኗ ደግሞ የጠባች ጉድጓድ ውስጥ ቢ ወደ ታች የተቆፈረ መሬት ህፃን እየጠባች ተገኘ። አሁንም አለ። በጣም እንዲያው ላይን አሰቃቂ ነው። ባያችሁ
ጥቃቱ ከደረሰባቸው አካባቢዎች አንድ ነዋሪ ናቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። እነዚህ ነዋሪዎች ጥቃቱ የተፈጸመው በአማራ ብሔር ተወላጆች ላይ ተነጣጥሮ እንደሆነ ገልጸዋል። በአካባቢው የሚገኙ የኦሮሞ ብሔረሰብ ተወላጆች በጥቃቱ እጅግ ማዘናቸውንና ራቅ ካሉ አካባቢዎችም መጥተው አብረዋቸው ሀዘናቸውን ተካፍለው እንደቀበሩ ገልጸውልናል። ዝርዝር ዘገባውን በአብይ ርዕስ ታዳምጣላችሁ። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለው ግጭት በአፋጣኝ መፍትሄ እንዲሰጠው ጠየቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር፣ አበባየው ገበያው በዌብና ማህበራዊ ድረገጽ አሰናጅነት አብረውን ያመሻሉ። አሁን ለምሽቱ ወደ ያዝንላችሁ ቀዳሚ የዓለም ዜና እንውሰዳችሁ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ሶማሊያ ውስጥ ከሞቃዲሾ 30 ኪሎ ሜትር ርቀት ላይ በምትገኘው አፍጎዬ ከተማ ከመንደር ዳር የተቀበረ ፈንጂ የሶማሊያ ደህንነት አዛዥና ሲቪሎችን መግደሉ ተነገረ። መሐመድ አህመድ ማዶቤ የተገደሉት ያሉበት ተሽከርካሪ በጥበቃ ኬላ አቅራቢያ ሲደርስ በደረሰበት ፍንዳታ መሆኑን ለደህንነቱ ሲባል ስሙን እንዳይገለጽ የጠየቀ ጋዜጠኛ ወደ ስፍራው በመሄድ ባጠናቀረው ዘገባ አስታውቋል። በፍንዳታው ሌሎች 4 ሰዎች መቁሰላቸው ተመልክተዋል። አልሸባብ የተባለው አማጺ ቡድን ለጥቃቱ ኃላፊነቱን መውሰዱን አስታውቋል። በሌላም በኩል እዚያው መቋዲሾ ውስጥ ዛሬ በደረሰ ሌላ ፍንዳታ በጣሊያን እስር ቤት ለ17 ዓመታት ታስሮ የተለቀቀ ሐሺ ኦማር ሐሰን የተባለ የሶማሌ ዜጋ መገደሉ ተዘግቧል። ሐሺ የተገደለው በደቡብ መቋዲሾ ዳር ከንለይ በተባለ አካባቢ መሆኑን የአይን እማኞች ተናግረዋል። የሶማሊያ ምክር ቤት አባል መሐመድ ኢብራሂም ሞአሊሙ ለቤተሰቡ የመጽናኛ መልእክት ልከዋል። በዚህኛው የግድያ እስካሁን ኃላፊነቱን የወሰደ አለመኖሩ ተነግረዋል። በሶማሊያ በከባድ የተመጣጠነ ምግብ እጥረት ቢያንስ 500 ሰዎች መሞታቸው ተነገረ። በበርካታ ዓመታት ባልታየ ደረጃ ከባድ በሆነው ድርቅ በተጠቃችው በሶማሊያ በዚህ የአውሮፓ 2022 ዓመተ ምህረት በተመጣጠነ ምግብ እጥረት ሳቢያ ቢያንስ 500 ሕፃናት መሞታቸውን ያስታወቀው ዩኒሴፍ ነው። በተመጣጠነ ምግብ እጦት ለህልፈት መዳረጋቸው በሪፖርቶቹ ያልተካተተ በርካታ ሕፃናት ሊኖሩ ስለሚችሉ ተጨባጩ አሃዝ ከዚህም በእጅጉ ሊበልጥ እንደሚችል በሶማሊያ የዩኒሴፍ ቢሮን ሳይጠቅስ አላለፈም። መሐመድ ደይስሜ ከመቋዲሾ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅት ታዬ ታቀርበዋለች።
ድርቁ ከሁሉም በላይ ህጻናቱን አብዝቶ እንደጎዳ የተናገሩት በሶማሊያ የዩኒሴፍ ቃል አቀባይ ቪክተር ቺንያማ በአሁኑ ወቅት ለተመጣጠነ ምግብ ጉዳት የተጋለጡ 400,000 ህጻናት እንዳሉ ገልጸዋል።
And so far we have recorded about 500 deaths of children that have been admitted.
እስካሁን በተመጣጠነ ምግብ እጥረት በጠና ተጎድተው ለህክምና ገብተው ህይወታቸው ያለፈ 500 ህጻናት መዝግበናል። ሌሎችም በዚሁ ምክንያት የሞቱ በርካታ ህጻናት ይኖራሉ። በየቤቱ ወይም ደግሞ እርዳታ ፍለጋ ሲወሰዱ መንገድ ላይ ህይወታቸው ያለፈ ብዙ ህጻናት አሉ። በመሆኑም በፍጥነት እርዳታ መቅረብ አለበት።
112 ሚሊዮን ዶላር አጣዳፊ እርዳታ ጠይቀን እስካሁን የደረሰን ግማሹ ብቻ ነው ሲሉ ማስታወቀዋል። በሶማሊያና በኢትዮጵያ እንዲሁም በኬንያ ድንበር ላይ የምትገኘው የዶሎ ከተማ ባለስልጣናት እንደ አውሮፓውያን አቆጣጠር በ2011 በነበረው ድርቅ ምክንያት ከቀያቸው የተሰደዱ 11000 ተፈናቃዮችን አሁንም ከተማቸው እያስተናገደች መሆኑን ገልጸዋል። በአሁኑ ድርቅ ሳቢያ የተፈናቀሉ 3000 ሰዎች ተጨምረዋል ብለዋል። አዲሱ የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ የሾማቸው የድርቅ ምላሽ ልዩ ተወካይ አብዲሻኩር ዋርሳሜም የከበደ ቸነፈር እንዳይደርስ ለመከላከል ጥረት እያደረግን ነን፣ ዓለም አቀፉ ማህበረሰብ ይርዳታ እጁን እንዲዘረጋም እያሳሰብን ነን ብለዋል። የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ ቢሮ ኦቻ ካለፈው ጥር ወር ወዲህ ለአራት ሚሊዮን ሶማሊያውያን እርዳታ መስጠቱን ገልጿል። የመንግስታቱ ድርጅትና ሌሎች አጋሮች ለሶማሊያ ድርቅ ምላሽና ቸነፈር መከላከል እንቅስቃሴ ወደ 1 ቢሊዮን ዶላር የሚጠጋ እርዳታ ተማጽኖ አቅርበዋል።
ጣሊያንና ስፔንን ጨምሮ የደቡብ አውሮፓ አገሮች ኔቶ በሰሜን አፍሪካ በኩል እየመጣ ያለውን ስጋት እንዲያስብበት አሳሰቡ። አገሮቹ ማሳሰቢያውን የሰጡት ባለፈው ሳምንት ማድሪድ ላይ አዲስ በተነደፈው የስትራቴጂ ጽንሰ ሐሳብ ላይ በመስማማት ለተበተነው የኔቶ ህብረት ባቀረቡት ጥያቄ መሆኑ ተገልጿል። የዩክሬኑ ጦርነት የኔቶን አጀንዳ ሙሉ ትኩረት ስቧል በተባለበት በዚህ ወቅት ከሜዲትራኒያን ባህር ጋር የሚዋሰኑ የህብረቱ አገሮች ወጥ ባልሆነ መንገድ እየጨመረ የመጣው የስደተኞች ቁጥር ጨምሮ ከደቡብ እየመጣብን ነው ያሉት አደጋ ያሰጋቸው መሆኑን አመልክተዋል። ባለፈው ወር በመቶዎች የሚቆጠሩ ስደተኞች ስፔንን ከሞሮኮ መልያ የሚለየውን የድንበር ኬላ ለመጣስ የሞከሩ ሲሆን በሂደቱም 23 ሰዎች መሞታቸው ተመልክተዋል። አብዛኞቹ ስደተኞች ከሳሃራ በታች ካሉ የአፍሪካ አገሮች የሚመጡ ሲሆን አውሮፓ በመግባት የጥገኝነት ጥያቄ ማቅረብና የተሻለ ህይወት መኖር የሚፈልጉ ናቸው ተብሏል። የስደተኞች ቁጥር ካለፈው ዓመት ጋር ሲነጻጸር በከፍተኛ ሁኔታ የጨመረ በመሆኑ ስፔን በድንበሯ ላይ የተፈጠረው ጫና እየከፋ እንዳሄድ የሰጋች መሆኑን አስታውቃለች። የነዳጅ ዘይት አምራችና ላኪ አገራት ድርጅት ኦፔክ ዋና ጸሐፊ ናይጄሪያዊ መሐመድ ባርኪንዶ በ63 ዓመታቸው ከዚህ ዓለም በሞት መለየታቸውን የናይጄሪያ ባለስልጣናት ዛሬ ረቡዕ አስታወቁ። የናይጄሪያ ብሔራዊ የነዳጅ ድርጅት ማኔጂንግ ዳይሬክተር ሜሊ ኬያሪ የባርኪንዶ ሞት ለቤተሰባቸው፣ ለድርጅታችን፣ ለአገራችን ናይጄሪያና ለኦፔክ እንዲሁም ለዓለም የነዳጅ ማህበረሰብ ትልቅ ጉዳት ነው ብለዋል። የዋናው ጸሐፊው አሟሟት እስካሁን አለመታወቁ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዚህ ሳምንት መገባደጃ ላይ በባሊ ኢንዶኔዥያ በሚደረገው የቡድን 20 አገሮች የውጭ ጉዳይ ሚኒስትሮች ስብሰባ የመነጋገሪያ አጀንዳ ላይ ሩሲያ በዩክሬን ላይ የምታካሂደው ወረራ ከፍተኛውን ስፍራ እንደሚይዝ ተገልጿል። የሩሲያ በቡድን 20 ስብሰባ መሳተፍ በኢንዱስትሪ እድገታቸው ቀዳሚውን ከያዙት የቡድን 7 አገሮችና ሌሎች የበለጸጉ አገሮች በተካተቱበት የቡድኑ አባላት መካከል ውጥረትን ማስፈኑ ተነግሯል። ብዙዎቹ በተለይም ቡድን 7 ውስጥ ያሉ አገሮች የሩሲያን ወረራ አጥብቀው የኮነኑ ሲሆን ጠንካራ የኢኮኖሚ ማዕቀብ ያሳለፉ መሆናቸውም ተገልጿል። ቻይናና ህንድ የመሳሰሉ አገሮች በተለያዩ የተባበሩት መንግስታት መድረኮች ከተላለፉት ውሳኔዎች የታቀቡና ሩሲያን በይፋ ያላወገዙ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በስብሰባው ላይ ለመገኘት ዛሬ ረቡዕ ወደዚያው መጓዛቸው የተነገረ ሲሆን ከቻይናው የውጭ ጉዳይ ሚኒስትር ዋንግ ዪ ጋር በሚካሄደው የሁለትዮሽ ስብሰባ ላይ እንደሚገኙም ተነግሯል። በዩናይትድ ስቴትስና በቻይና ከፍተኛ ዲፕሎማቶች መካከል የሚካሄደው ስብሰባ በአየር ንብረት ለውጥ፣ በዓለም ጤና፣ በጸረ አደገኛ እጾችና በማይነማር ባለው ሁኔታ ዙሪያ የሚነጋገር መሆኑን የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዳንኤል ክሪተንብሪንክ አስታውቀዋል። የሩሲያ ወታደሮች ባለፉት 24 ሰዓት ውስጥ ባደረሱት የከባድ መሳሪያ ድብደባ 5 ሲቪሎችን ገድለው 25 ማቁሰላቸውን የዩክሬን ምስራቅ ዶኔትስክ አገረ ገዢ ዛሬ ረቡዕ ተናገሩ። አገረ ገዢው ፓቭሎቭ ኪሪያሌንኮ ቴሌግራም በተሰኘው የማህበራዊ ድረገጽ ላይ እንዳስታወቁት ግድያው የተፈጸመው በአዲፍካ፣ በስሎቪያንስክ፣ በክራንስሆሪፍ እና በክራክሆቭ ውስጥ መሆኑን ተናግረዋል። እያንዳንዱ ወንጀል ይቀጣል ብለዋል ኪሪያሌንኮ። የስሎቪያንስክ ከንቲባ ባዲም ሊያክ ሩሲያ በከተማው ላይ የከፍተኛ ከባድ መሳሪያ ድብደባ ያሉትን ጥቃት ባለፈው ማክሰኞ ጀምራለች ብለዋል። የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉ ትናንት ማክሰኞ በሰጡት መግለጫ በዩክሬን የሚካሄደው ጦርነት ፑቲን ያስቀመጡት ግብ እስኪሳካ ድረስ ይቀጥላል ብለዋል። ማንነቱ ያልታወቀ ጠላፊ የአንድ ቢሊዮን የቻይና ነዋሪዎችን የመረጃ ቋት ማግኘቱን አስታወቀ። የአንድ ቢሊዮን የቻይና ነዋሪዎችን የግል መረጃ ቋት ወይም ፐርሰናል ዳታ ማግኘቱን ያስታወቀው የሳይበር ጠላፊ በታሪክ ከፍተኛ የተባለው የመረጃ ቋት ጥሰት ሊሆን እንደሚችል ተነግሯል። በጠላፊዎች መድረክ ላይ ቻይና ዳን ተብሎ የሚጠራው ማንነቱ የማይታወቅ የኢንተርኔት ተጠቃሚ ባለፈው ሳምንት ትልቁን የመረጃ ቋት ወደ $200,000 በሚያወጣ 10 ቢትኮይን ለመሸጥ ማስታወቂያ ማውጣቱ ተመልክቷል። ተጠቃሚው እንደገለጸው የመረጃ ቋቱ በሚገባ ካልተጠበቀው የሻንሃይ ፖሊስ መምሪያ የተገኘ መሆኑን ገልጾ ለአመት ያህል ለህዝብ ክፍት እንደነበር አስታውቋል። የመረጃ ቋቱ እንደ ስም፣ አድራሻ፣ የልደት ቀናት፣ ብሔራዊ መታወቂያ ቁጥሮችና በርካታ የወንጀል ሰነዶችን ጨምሮ እነሱን የመሳሰሉ የግለሰቦችን የግል መረጃዎችን ያካተተ መሆኑንም ተጠቃሚው አስታውቋል። በዩናይትድ ስቴትስ የሚገኘው የዜና ማሰራጫ CNN ከሻጮቹ በቀረበ ናሙና መሰረት በርካታ ናሙናዎችን በመጠቀም የመረጃውን ትክክለኛነት ያረጋገጠ ቢሆንም ዋነኛውን የመረጃ ቋት ማግኘት ግን አለመቻሉን አስታውቋል። የሻንሃይ ፖሊስ ባለስልጣናት ስለተባለው የመረጃ ቋት ጥሰት ከዜና ማሰራጫዎች ለቀረቡላቸው ጥያቄዎች አስተያየት አልሰጡም። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። The Voice of America.
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐስ ሰኔ 29 2014 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic በቀጥታ መከታተል ትችላላችሁ። የፌስቡክ ገጻችንን ብትከፍቱ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ገጻችንም #voaamharic ብላችሁ ብትጎበኙ ዝግጅቶቻችንን መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እንሰዳችሁ። በቄለም ወለጋ ዞን ሀዋ ገላን ወረዳ መንደር 20 ተብሎ በሚጠራው አካባቢ ከትላንት በስቲያ በደረሰው ጥቃት የተገደሉ ተጨማሪ 70 ሰዎች አስክሬን በየጫካው መገኘታቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለነዋሪዎቹም ከተነዋሪዎች የተወሰኑትን በስልክ አነጋግረን ነበር። አንዲት ህጻን የሟች እናቷን ጡት ስትጠባ እንደተገኘችም አክለው ገልጸዋል። የመንግስት የጸጥታ ኃይሎች በአሁኑ ሰዓት አካባቢውን እንደተቆጣጠሩ የሚናገሩት ነዋሪዎቹ መቻራን በተባለች ከተማ ላይ የተሰባሰቡት ከ አራት ቀበሌዎች የተፈናቀሉ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም አስረድተዋል። ተፈናቃዮቹን ያነጋገረችው የባህር ዳሯ ዘጋቢያችን አስቴር ምስጋናው ነች። ዝርዝሩ እንደሚከተለው ይቀርባል።
ሰኔ 27 2014 ዓመተ ምህረት በኦሮሚያ ክልል ቄለም ወለጋ ዞን ሀዋ ገላን ወረዳ ውስጥ መንደር 20 ተብሎ በሚጠራው አካባቢ በሚኖሩ የአማራ ብሔር ተወላጆች ላይ የታጠቁ ኃይሎች በፈጸሙት ጥቃት የተገደሉ ተጨማሪ ሰዎች አስከሬን ዛሬም ተገኝቷል። በዛሬው ዕለት 70 የሚጠጉ አስከሬኖች መገኘታቸውን ነው የአካባቢው ነዋሪዎች የገለጹት። የሞተች እናቷን ጡት ስትጠባ የተገኘች ህፃን እንዳለችም ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ ተናግረዋል።
አንድ 70 ምናምን ሰው አስከሬን ተገኘ። በታች በራ ህፃን ሰብዮ ሞታለ። ህፃኗ ደግሞ የጠባች ጉድጓዶች ብሪ ወደ ታች ተቆፈረ መሬት ሰምቸርጣን እየጠባች ተገኘች። አሁንም አለኝ በጣም እንዲያው ላይን አሰቃጭ ነው ባያችሁ።
አዋገላን ወረዳ መቻራን ከተማ ውስጥ ተፈናቅለው እንደሚገኙ የተናገሩት እኚሁ ግለሰብ አሁን አካባቢው በጸጥታ ኃይሎች ቁጥጥር ስር መሆኑን ጠቅሰው ከአራት ቀበሌዎች ተፈናቅለው መቻራ ከተማ የተቀመጠው ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸዋል።
አንድ መቻራ የሚባል ከተማ ላይ ነው ያለ ነው። የአራት ቀበሌ ህዝብ ነው። በጣም ብዛት አለው። አደጋ ነው። የጸጥታ ኃይሉ ትንሽ በበረሃ አካባቢ ትናንት ያው እንግዶች ጊዜ የመጣ ሄሊኮፕተር ነው። ዛሬ አንድ ሁለት ሄሊኮፕተር እኔ ስንቅ አምጣ ወታደር አምጣ አላውቅ ደውም በረሃ ላይ ያረፍ ብሎ ሲነሳ ናየ ነው። ነገራችን ያልፋል ይወርዳል እና ካምፕ ልያሉ ዶርጂ ካምፕም አሉ። ያው ከአምቡላንስ ጋር ወደ ላይ ወደ ታይ ይላሉ። ያው ዞሮ ዞሮ ከተማው አሁን ሰላሙ ገና ነው።
ዛሬ ሁለት በየጫካው ሲዞሩ ወደ 70 የሚጠጉ አስከሬኖችንና በህይወት የተረፉ ሰዎችን ማግኘታቸውንም ሌላ የአካባቢው ነዋሪ ተናግረዋል።
ዛሬ 42 አስከሬን ነው አሁን ገና መኪና እየፈለግን ነው ገና እየገቡ አለማንጣት እስካሁን ይሸጣሉ ግን ያው ያን ነው ግን አሁን ከዛ ተደውሎ ነው ሜዳ ላይ 4 አንድ ቦታ 42 በአጠቃላይ ጀምር 46 እነሱ ደግሞ አደረገ ናቸው እነሱም ደግሞ ንዞ 22 እንደዚህ ተመቷሉ የሞቱ ማለት ነው። ሁለት ሰዎች በህይወት የተገኙት በሰልፍ ያስፈልጓቸዋል በአምስት በአምስት ማለት ነው። ከዛ በሩምታ ማለት ነው በሩምታ እንዴ ሲተኩሱ ተመተው አብረው ወርቀው በየፍጠዋቀው ከዛ ወጥተው ተመተው ቂጡን ተመተው የመጣለ አንጀቱን ተመተው አንቺ ያዘው የጠራሁን አልመጣለ ገና ጠባል ተመጣለ እነሱ የተመቱት እየዋቀው ማለት ነው።
ታጣቂዎች ንጹሐን ዜጎችን እንዴት እንደገደሉም እኚሁ የአይንማኝ አብራርተዋል።
ሲሰበስቧቸው እኛ እንደ በቀደሙ እንዴት ሆኔ ልናደርጋቸው አይደለም እነዛ በረፈጀትፋ ነው እኛ የፈደናቸው ለአንዴ ውይይት ነው ብለው ጠዋት ከነጋቱ 12 ሰዓት ላይ የተከሰተው ከየበሩ ዞረው ብለው አፍረዋቸዋል። ምን ወጥቶ እኮ ለማብረት ቦታም አማራጭም የላቸውም። ለምንድን ነው ለአንዴ 3 2 3 4 ይሆኑ እዛው እየከበቡ ምንም ማምለጫ እኮ ቦታ የላቸውም። እንደዛ እያደረጉ ሰብስበው በሩምታ ከቦም ተደፈጥሬ ማለት ነው የመጧቸው ሴቶች አዛውንቶች ህፃናት የሁለት ወር የሁለት ሳምንት የተመቱ በቦምብ ነው እነሱ።
በሸኔ ታጣቂዎች ታግተው ከተወሰዱት ውስጥ ነበርኩ ያለ አንድ ወጣት ደግሞ በየጫካው ሰዎችን ሲገሉ የነበሩ ታጣቂዎቹ ቤተሰቦቹንም እንዳሳጡት አስታውቋል።
አንደኛ ጥቂት እንዳደረፉን እኔ ከልታ ታለለዩ ከልተነርቶ ከዛ ተጥለና ደግሞ በግዳ መጀመሪያ ከዛ እቺን የጋዶች ትረክነቱ በሌላ ቦታ ያሉትን ብዙ በብዛት ሰው ለይተው ነበር። እነሱ ሲወጡ እኛ ደግሞ በሌላ ቦታ ዘጠኝ ነበር እንስታ አለች በዘጠኝ ዘጠኝ ነበር ከዛ አመለልን እኛ እዛም ደግሞ ብንበላ እና ግን ወንድሞች ሰስተቱን ይበል
በአካባቢው የሚገኙ የኦሮሞና የአማራ ብሔር ተወላጆች በሰላምና በፍቅር አብረው መዝለቃቸውን ያስታወሱ ነዋሪዎቹ ከፍተኛ ማህበራዊ መስተጋብር እንዳላቸው ጠቅሰዋል። የሁለቱ ብሔር ተወላጆች ፍቅርና ማህበራዊ መስተጋብር በዚህ ያዘን ወቅትም መንጸባረቁን ነዋሪዎቹ ተናግረዋል።
እዚሁ ላይ ደማ ነው አስክሬኑ ማንኛውም የኦሮሞ ህዝብ ከብዙ ቀበሌ መጥቶ ቀብሯል። አስተካክቲ ነው ከክልሉ የመጣው ራሱ እንደውም ያዘነበ ነው። እንግዲህ ዛሬም ስናይ ኦሮሞ አካባቢ ሁሉ በቅርብ ያለ በጆሮ የሰማ በጤንነት ላይ ያለ ያው የሁለት ሰዓት መንገድ ተጉዞ ነው ሄዶ የቀበረው። በአካባቢው ህዝብ በኩል በትግል ህዝብ በኩል ያለው ችግር ምንም ከአኗኗር ችግር የለም። ትንሽ ባለስልጣንና ከአማጫውን ሀይል ያለው እንጂ ሌላ አይደለም።
ከከሰቡ ታኮ ወለጋው ጋር እንደኛው አልከተሙ እንደኛው አድረዋል። ከነሱ ጋር ችግር የለም። እኛን ማስተሳሰር የፖለቲካ የመስተዳደር የክልላቸው ወረዳና ዞን ላይ ነው ችግሩ እንጂ እኛቹ ነዋሪዎቹ እንደኛው አዝነው እንደኛው አልቅሱ እንደኛው ምንም የሚያደርጉት አማራጭ አጣቸው እንጂ ተመሳሳይ እኮ አንድ ችግር የለም። ሁለቶቹ በጣም ምርቶች ናቸው። ህብረተሰቦቹ ገራሞች ናቸው። እነሱ ላይ አይደለም ያለው ችግር። ችግር ያለው ከባለስልጣኑ ጋር የተዋለ የሁለተኛ አባል ፖለቲካል ይደታል።
አዋገለን ወረዳ መንደር 20 በነበረው ጭፍጨፋ ተደናግጠው አካባቢያቸውን ለቀው ወደ አስፋልት ዳር ወጣው የነበሩ መንደር 17 የሚባለው አካባቢ ነዋሪዎች የጸጥታ ኃይሉ አካባቢውን በመቆጣጠሩ ዛሬ መመለሳቸውን የነገሩን ደግሞ የአካባቢው ነዋሪ የሆኑ ሚኒሻ ናቸው።
አስፋልት ላይ የወጡ ነበር ከሰዓት እነዚህኞቹ ሲመጡልኝ እጄ እንደገና ኃይል ያገኘው ጊዜ በሞተር እየበረርኩኝ በየአቅጣጫው የሄዱትን ሁሉ እንዲመለሱ አረኩ። ሚኒሻዎቹን እጄ በየአቅጣጫው መለስኩኝ።
ከመንደር 20 ተፈናቅለው መቻራን ከተማ የሚገኙትን ተፈናቃዮች በአካል በመገኘት የጎበኙት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ወወል ወብዲ እርሳቸው ኦነግ ሸኔ ብለው የጠሩት ኃይል ሃይማኖትና ብሔር ሳይለይ ንጹሃን ዜጎችን እንደሚገድል ተናግረዋል። መንግስትም ጠንካራ የሚባል እርምጃ እየወሰደ እንደሚገኝ መግለጻቸውን የሀገር ውስጥ ሚዲያዎች ዘግበዋል።
እዚህ አራ ጉልሶ ማሰው ነው የተፈጨፉት። ቡራዩ ላይ ማሰው ነው የተፈጨፉት። እዚህ ግዳ ፊረሙ ኦሮሞ በመሆናቸው ብቻ ማአት ነው የተፈጨፉት። እዚህ ነው የሞተው፣ ሁሉም ነው የሞተው። 77 አይደለም 40 አመት አይደለም 4 አመት ነው ኖረ። የትም አንድም ቀን ኖረ ኢትዮጵያዊ ነው። የትም ይኖር የትም ይኖር እንደዛ አታስቡ። በጣም አደገኛ እርምጃ መውሰድ ጀምረናል። ይህንን መቋቋም አቅቶት የጸጥታ ኃይል ፊት ለፊት መቆም አቅቶት ንጹሃንን በየደረሰበት እየሸሸ በደረሰበት እርምጃ እየወሰደበት ነው። ተከታትለን የገባበት ገብተን አስፈላጊውን ሁሉ እርምጃ እንወስዳለን።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል በበኩሉ ጥቃቱን አለመፈጸሙን በመግለጽ መንግስትን ተጠያቂ አድርጓል። ጥቃቱ የተፈጸመው በአካባቢ ሚኒሻዎች መሆኑንም የጠቀሰው ቡድኑ እንዲጣራ መጠየቁም ይታወሳል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በጥቃቱ ንጹሃን ዜጎች ተገድለዋል ሲሉ በማህበራዊ ትስስር ገጻቸው ላይ ባወጡት ጽሑፍ አስታውቀዋል። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል። ለግድያው ሸኔን ተጠያቂ ሲያደርጉ የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ደግሞ መንግስትን ተጠያቂ አድርጓል። ባለፈው ሰኞ ከአዲስ አበባ በ400 ኪሎ ሜትር ላይ በመትገኘው ቄለም ወለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ጥቃቱ የተፈጸመበት አካባቢ በዋናነት የአማራ ተወላጆች የሚኖሩበት እንደሆነም ኮሚሽኑ ገልጿል። ኮሚሽኑና ጠቅላይ ሚኒስትር አብይ አህመድ ለግድያው ሸኔን ተጠያቂ ሲያደርጉ መንግስት በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ ኦዳ ታርቢ ደግሞ ለግድያው የመንግስትን ታጣቂ ሚሊሻዎችን ተጠያቂ አድርገው በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከዚሁ ጋር በተያያዘ ዛሬ ስብሰባ ያካሄደው የኢትዮጵያ ሕዝብ ተወካዮች ምክር ቤት በወቅታዊና በንጹሃን ዜጎች ላይ በወቅታዊ የጸጥታና በንጹሃን ዜጎች ላይ በተፈጸሙ ጥቃቶች ዙሪያ ተወያይቶ በየትኛውም የሀገሪቱ አካባቢዎች በሲቪሎች ላይ የሞትና የአካል ጉዳት ያስከተሉና ንብረት ያወደሙ ግለሰቦች በሕግ እንዲጠየቁ ውሳኔ አስተላልፏል። የአማራ ብሔራዊ ንቅናቄ አብን በሰጠው መግለጫ ደግሞ በወለጋ ዞኖች በአስቸኳይ አዋጅ ወይም የአስቸኳይ ጊዜ አዋጅ እንዲታወጅና በፌዴራል የጸጥታ ተቋማት እንዲመራ ጠይቋል። በኦሮሚያ ክልል የዘር ማጥፋት እየተካሄደ ነውም ብሏል። ለዚህም መንግስት ኦነግ ሸኔ ወይም ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን አካል ተጠያቂ አድርጓል። መንግስትና የሕዝብ ተወካዮች ምክር ቤት ኃላፊነታቸውን ባለመወጣትም ተባባሪ ናቸው ሲል ከሷል። በነገራችን ላይ አድማጮች፣ በትላንትናው ምሽት እንዳስደመጥ ነው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ መንግስት በምክር ቤቱ በአሸባሪነት የፈረጀውና ኦነግ ሸኔ የሚለው የታጠቀ ቡድን ቃል አቀባይ በዚህ ድርጊት እጁ እንደሌለበት በመግለጽ መንግስትን ተጠያቂ ማድረጉን መዘገባችን ይታወሳል። ኬኔዲ አባተ ነው የዛሬውን የሕዝብ ተወካዮች ምክር ቤትና የአብንን መግለጫ የተከታተለው። ዝርዝሩ እንደሚከተለው ይቀርባል።
የሕዝብ ተወካዮች ምክር ቤት ዛሬ ስድስተኛ ልዩ ስብሰባውን ካካሄደ በኋላ ባወጣው የውሳኔ ሐሳብ በቅርቡ በተለያዩ የአገሪቱ አካባቢዎች የህይወት ማጥፋትን ጨምሮ በንጹሃን ዜጎች ላይ የተፈጸሙ ኢሰብአዊ ድርጊቶችን በጽኑ እንደሚያወግዝ አስታውቋል። ምክር ቤቱ በዚሁ የውሳኔ ሐሳቡ በንጹሃን ዜጎች ላይ የተፈጸሙ ኢሰብአዊ ድርጊቶችን አጣርቶ በጉዳዩ ዙሪያ ለምክር ቤቱና ለህዝቡ በቂ መረጃና ምክረ ሐሳብ የሚያቀርብ ልዩ ኮሚቴ እንዲቋቋም ወስኗል። ኮሚቴው ለቀጣይ እርምጃዎች የሚረዳ ምክረ ሐሳብ እንደሚያቀርብም ነው ያመለከተው። በየደረጃው ያሉ አመራሮች፣ የጸጥታ አካላትና የፍትህ ተቋማት የህዝቡን ደህንነትና ሰላም እንዲያስጠብቁም ያሳሰበው ምክር ቤቱ በየትኛውም የአገሪቱ ክልልና አካባቢ በሲቪል ዜጎች ላይ የሞትና የአካል ጉዳት ያስከተሉና ንብረት ያወደሙ ግለሰቦች በህግ እንዲጠየቁ ሲልም ውሳኔ አሳልፏል። ከቀያቸው የተፈናቀሉ ዜጎችን መልሶ የማቋቋም ስራ በአስቸኳይ እንዲከናወንም ወስኗል። ለጥቃቱ ሰለባዎች የአንድ ደቂቃ የህሊና ጸሎት መደረጉንም ነው ምክር ቤቱ የገለጸው። በተያያዘ ዜና በኦሮሚያ ክልል ምዕራብ ወለጋና ቄሌም ወለጋ የተፈጸሙትን ብሔርን መሰረት ያደረጉ የንጹሃን ግድያዎችን በማስመልከት የአማራ ብሔራዊ ንቅናቄ አብን ዛሬ ከሰዓት በኋላ በሰጠው መግለጫ በአማራ ህዝብ ላይ የዘር ማጥፋት ጭፍጨፋ ተባብሶ ቀጥሏል ሲል አስታውቋል። የአብንን መግለጫ በንባብ ያሰሙት የፓርቲው ህዝብ ግንኙነት ኃላፊ ጣሂር መሐመድ ለወንጀሉ መንግስት ኦነግ ሸኔ የሚለውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ታጣቂ ቡድን ተጠያቂ ያደረጉ ሲሆን የህዝብ ተወካዮች ምክር ቤትንና መንግስትንም ኃላፊነታቸውን እንዳልተወጡ በመግለጽ ተችተዋል።
በኦሮሚያ ክልል ላለፉት 4 አመታትና አሁንም የዘር ማጥፋት ወንጀል እንደቀጠለ ይገኛል። የዘር ማጥፋት ወንጀል አራማጁና ሽብርተኛው የኦነግ ሸኔ ሰራዊት ወይም የኦሮሞ ነጻ አውጪ ሰራዊት ከይፋዊና ፍቡ አጋሮቹ ጋር በመተባበር እንዲሁም የመንግስትን ሀብትና መዋቅር በመጠቀም በአማራ ህዝብ ላይ እየፈጸሙ ያሉትን የዘር ማጥፋት ወንጀል ያለ ተከላካይ አጠናክረው ቀጥለዋል። በብዙ ምዕራፍ በተከፈለው የዚህ የተቀናጀ ተከታታይና ስልታዊ የዘር ማጥፋት ወንጀል ብዙዎቹ ሀብትና ንብረታቸውን አጥተዋል። ሆኖም የህዝብ ተወካዮች ምክር ቤት የፌደራልና የክልል መንግስታት በአማራ ህዝብ ላይ ሲፈጸም የቆየውንና እየተፈጸመ ያለውን የዘር ማጥፋት ወንጀል በመካድ በመሸፋፈን በማቃለልና ወንጀሉን በስሙ ባለመጥራት በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለማስቆም ለመከላከልና ቀጣይነቱን ለመግታት የሚያስችል ስምምነትና ተግባራዊ እርምጃዎችን ለመውሰድ ፍቃደኛ ባለመሆን በዘር ማጥፋት ወንጀሉ በይፋና በህቡ ተሳትፎ ያደረጉ ያሉ ወንጀለኞች በህግ አግባብ እንዳይጠየቁ በማድረግ በአማራ ህዝብ ላይ የተፈጸመ ላለው የዘር ማጥፋት ወንጀል ተባባሪ ሆነዋል።
የፌደራልና የኦሮሚያ ክልል መንግስታት ግን ዜጎችን ከጥቃት ለመከላከል ቸልተኛ እንደሆኑ የሚቀርቡባቸውን ወንጀሎች አይቀበሉም። በተወካዮች ምክር ቤት በሽብርተኝነት በተፈረጀውና መንግስት ኦነግ ሸኔ በሚለው ቡድን ላይ ወታደራዊ እርምጃ በመውሰድ ላይ መሆኑን መንግስት መግለጹ አይዘነጋም። በቄለም ወለጋ የተፈጸመው ጭፍጨፋም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በመንግስት የሚፈጸምበትን ጥቃት መቋቋም አቅቶት በመሸሽ ላይ እያለ የፈጸመው እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጾቻቸው መግለጻቸው ይታወሳል። ይሁን እንጂ መንግስት ሸኔ ያለ የሚጠራውና የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳተርቢ ደግሞ ለግድያው የመንግስትን ታጣቂ ሚሊሻዎች ተጠያቂ አድርገው በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብለዋል። አገዛዙ ጣት ስለጠቆመ ከተጠያቂነት የሚያመልጥ ይመስለዋል ሲሉ ኦዳተርቢ ከትናንት በስቲያ በትዊተር ገጻቸው ጽፈዋል። እሳቸው ይህንን ይበሉ እንጂ የአሜሪካ ድምጽ ያነጋገራቸው የአይን ማኞች ግን ጥቃቱ እነሱ ሸኔ ሲሉ በገለጹት ታጣቂ ቡድን መፈጸሙን ተናግረዋል። ታጣቂዎቹ በመሳሪያ የተደራጁ መሆናቸውንም ነው የገለጹት። የአማራ ብሔራዊ ንቅናቄ በዛሬው መግለጫው በንጹሃን ላይ ጥቃት እየተፈጸመባቸው ባሉ የወለጋ ዞኖች ያስቸኳይ ጊዜ እንዲታወጅ የጠየቀ ሲሆን የዘር ጭፍጨፋ እንዲፈጸም ቀስቅሰዋል ያላቸው የኦሮሚያ ክልል ሊቃንና ፓርቲዎችም እንዲጠየቁ አሳስቧል።
በወለጋና አካባቢው በተወካዮች ምክር ቤት አስቸኳይ ጊዜ አዋጅ እንዲታወጅና በፌደራል ጸጥታ ተቋማት ቁጥጥር ስር እንዲሆኑና የጥቃቱ ሰለባና ተጋላጭ አማራዎች ራሳቸውን ለመከላከል ይረዳቸው ዘንድ በሚሊሻነት ተደራጅተው መሳሪያ እንዲታጠቁና በአካባቢው የሚሰራውን የጸጥታ ስራ በአጋዥነት አብረው እንዲከውኑ እንዲደረግ፣ የዘር ጭፍጨፋ እንዲፈጸም ቅስቀሳ ሲያደርጉ እያደረጉ ያሉ የተቃዋሚ ፓርቲ አመራሮች፣ ግለሰቦች፣ ሚዲያዎች በወንጀሉ ተጠያቂ እንዲሆኑ፣ በዩጎዝላቪያ ሰርቦች በኮሶቮ ጦርነት እንደከፈቱት አማራው በኦሮሞ ላይ ጦርነት አውጇል የሚል ሐሰተኛና እጅግ አደገኛ ቅስቀሳ ማድረጋቸውን በሚዲያ ተከታትለናል።
የኦሮሞ ነጻነት ግንባር ኦነግ ሰሞኑን ባወጣው መግለጫ ከአማራ ክልል በተለያዩ አቅጣጫዎች ወደ ኦሮሚያ ክልል የታጠቁ ኃይሎች እየገቡ እንደሆኑ ገልጿል። ይሁን እንጂ አብን ይህን መግለጫ አጣጥሏል። የአብን ሊቀመንበር ዶክተር በለጠ ሞላ
በኦሮሞ የፖለቲካ አሰላለፎች መካከል ያለን የፖለቲካ ሽኩቻ ወደዚህ ገፍቶ በማምጣት ያልተደረገና ያልተባለ እንደተደረገ እንደተባለ የሚወሰደው ተገቢ አይደለም። በመሰረቱ ጥሩ አይደለም። ፖለቲካልም አይደለም። ፎርዛት ማሰር ይሄ ፖለቲካል አይደለም። ይሄ ሌላ ስም የሚሰጠው ቃል ነው። በቀር ፖለቲካል አይደለም። ከአማራ ክልል የተንቀሳቀሰ የታጠቀ ኃይል የለም፣ አልገባም፣ ሊገባም አንፈልግም። በመሰረቱ ይሄ ችግር እንዲፈታ ቀዳሚ ሚናውን መውሰድ ያለበት የኦሮሞ ክልል መንግስት እንደሆነ የኦሮሞ ሊቅ እንደሆነ ነው የምናምነው። የፌደራል መንግስቱ ቀዳሚ መፍትሄውን መውለድ እንዳለበት ነው የምናምነው።
የአማራ ክልል ታጣቂዎች ወደ ኦሮሚያ ክልል ገብተዋል በሚል የሚቀርበውን ውንጀላ በተመለከተ ከመንግስት አካል እስካሁን የተሰጠ ምላሽ የለም። ከመንግስት ኮሙኒኬሽን አገልግሎት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረትም አልተሳካም። አብን ሰሞኑን የተፈጸሙትን ጨምሮ ባለፉት 4 አመታት በኦሮሚያ ክልል ተፈጽመዋል ያላቸውን የዘር ማጽዳት ወንጀሎች የሚመረምር ልዩ አቃቤ ህግ እንዲቋቋም፣ ይህ ኢሰብአዊ የወንጀል ድርጊትም የዘር ማጽዳት በሚል ስያሜ እንዲጠራ፣ እንዲሁም ብሔራዊ የሐዘን ቀን እንዲታወጅም ጠይቋል። በምዕራብ ወለጋና በቄለም ወለጋ ሰሞኑን በተከታታይ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ ንጹሃን ዜጎች መጨፍጨፋቸውን የአካባቢው ነዋሪዎች እንዲሁም መንግስት የገለጸ ቢሆንም እስካሁን የሟቾችን ትክክለኛ መጠን በተመለከተ በመንግስትም ይሁን በሰብአዊ ድርጅቶች በኩል የወጣ ይፋዊ ቁጥር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ታሽ ወደ ሆነ ወደ ተከታይ ዘገባ እንውሰዳችሁ። የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለው ግጭት በአፋት አኝ መፍቴ እንዲሰጠው ጠይቋል። በክልል ውስጥ ያለው ችግር በሰላማዊ መንገድ እንዲፈታም ጠይቋል። ድርድር ዋነኛ መፍቴ ነው ሲልም አሳስቧል። የአማራ ብሔራዊ ንቅናቄ አብንም በበኩሉ የኦሮሞ ህዝብ በኦሮሚያ ክልል ውስጥ በአማራ ብሔር ተወላጆች ላይ የሚፈጸመውን ጭፍጨፋ መቃወም እንደሚገባው አሳስቧል። የዚህን ዘገባ ዝርዝር ያስተናዳው ናኮር መልካ ነው እንደሚከተለው ያቀርባል።
የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ እየተባባሰ መጥቷል ያለውን ግጭት በተመለከተ ከትናንት በስቲያ ሐምሌ 25 2014 ዓ.ም ምረት ባወጣው መግለጫ እየተባባሰ የመጣው ግጭት ጥበብ በተሞላበት መልኩ መፍትሄ ማግኘት አለበት ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ መግለጫው በምን ምክንያት እንደወጣ ሲያብራሩ
ወንድ ኦሮሚያ ከስፍት ተአጅሩ ወራነት ዴማጅራ ወራኒ ዴማጅሩ ኩንሞ ወጎታ አርፋንደርበን
በኦሮሚያ ውስጥ ጦርነት እየተካሄደ ሲሆን አሁንም ልባት አላገኘም። አሁን እየተደረገ ያለውን ጦርነት ለየት የሚያደርገው የሀገሪቱ ህገ መንግስት ከመፈቅደው ውጭ ከጎረቤት ክልሎችም ወደ ኦሮሚያ ኃይሎች እየተጋበዙ ነው።
የኦሮሚያና አማራ ክልሎች መንግስታት ረሳና መስተዳድሮች ሽምቅ ተዋጊዎችን ኦነግ ሸኔን ከኦሮሚያ ማስወገድ የሚል የጋራ መግለጫ አውጥተዋል ያለው የኦነግ መግለጫ ይህ ደግሞ ቅሬታ እንደፈጠረባቸው አያይዘው አስፈራዋል። ኦነግ ከታጠቀው ቡድን ጋራ ምንም ግንኙነት እንደሌለው ከዚህ ቀደም ማስተዋወቁን አስተውሰን አሁን ደግሞ ታጣቂው ቡድን በተለያዩ የሰብአዊ መብቶች ጥሰቶች እየተወቀሰ ከመሆኑ ጋር ተያይዞ ከኦሮሚያ ክልል ይውጣ መባሉ ለምን ቅሬታ ፈጠረባችሁ በሚል ለተጠየቁት አቶ ለሚ
ለልከን የሚገገፈሙ ናኖ ኦሮሚያ ለልኩን እስከን የሚገገፈሙ ድሬ
ጦርነቱ የሚካሄደው በኦሮሚያ መሬት ላይ በመሆኑ የኦሮሚያ ህዝብ በጦርነቱ የሚገደል የሚፈናቀልና ቤት ንብረታቸውን የሚያጡበት በመሆኑ የኦሮሚያ ህዝብ ጉዳይ በአጠቃላይ የሀገሪቱ ጉዳይ የኦሮሞ ነጻነት ግንባርን ይመለከታል። እናም በጦርነት የሚፈታ ችግር አላየንም።
አቶ ለሚያያይዘው ግጭቱን ለማስቆም መንግስት ከታጣቂዎቹ ጋር በድርድር እንዲፈታ ጠይቀዋል።
ረኮ ሲያሳመለ ረኮ አፋንቀወይን
ችግሩን የፖለቲካ ድርድር ነው የሚፈታው። ሁሉም አካላት ለመፍትሄው መደራደር አለባቸው። እስካሁን የደረሰው ጥፋትም በገለልተኛ አካል መጣራት አለበት።
በሌላ በኩል ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ በሚያወጡት መግለጫዎች የታጠቁ ቡድን በሰላማዊ ዜጎች ላይ ከፍተኛ ጥቃት እያደረሰ መሆኑን በመግለጽ እርምጃ እየወሰዱ መሆኑን ሲናገሩ ይስማል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል ሲሉ ባወጡት መግለጫ ለግድያው ሸኔን ተጠያቂ አድርገዋል። ሰኞ ከአዲስ አበባ 400 ኪሎ ሜትር ላይ በመተከኘው ቄለም ወለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ኦነግ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ንብረት የሆኑት የጦር ተሽከርካሪዎች ግዙፍ የጦር መሳሪያና ሰራዊቶችን ጭነው ከአማራ ክልል በተለያየ አቅጣጫ ወደ ኦሮሚያ ገብተዋል ሲል ወንጅሏል። በዚህ ዙሪያ ከኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ ከኦሮሚያ ጸጥታና አስተዳደር ምክትል ኃላፊ ኮሎኔል አበበ ገረሱ እንዲሁም ከኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ፣ ከአማራ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነ እንዲሁም ከፌዴራል መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንዲሁም ከምክትሎቻቸው ከሰኞ ጀምሮ በስልክ ምላሽ ለማግኘት ያደረግነው ጥረት ሳይሳካልን ቀርቷል። አቶ ለሚገመቹ በአማራ ክልል መደበኛና መደበኛ ያልሆኑ ኃይሎችም ወደ ኦሮሚያ ተጋብዘዋል፣ ይህም ስለመሆኑ በየስፍራው ካሉ አደረጃጀቶቻችን ለማወቅ ችለናል ሲሉ አብራርተዋል።
ኢንጣሌይ አማራ አርማንዱራ ከንፋኖ ጀነመኒ ሶቹአቱራን ሚሊሻ አማራ ኡምና አዳ አማራ
ፋኖ ተብሎ የሚንቀሳቀሱ የአማራ ጽንፈኞች የአማራ ሚሊሻዎችና የአማራ ልዩ ኃይል አባላት በኪረሙና ሆሮ ሌሎችን ቦታዎች ገብተው በህዝብ ላይ ጉዳት ያደርሱ ነበር። አሁንም ሌላ ጉዳት ለማድረስ በመንግስት መገናኛ ብዙሃን ጦርነት አውጀዋል። በህገ መንግስቱ ላይ እንደሰፈረው ክልሎች የራሳቸውን ሰላም ማስከበር እየቻሉ ከጎረቤት ሁሉ እየተጋበዙ ነው። ከአማራ ክልል ላይ እየገባ ስለመሆኑ ደግሞ ያወቅ ነው ህዝብ ውስጥ ካሉ የኦነግ አደረጃጀት አባላት እንዲሁም ከህዝቡ ነው።
መቼና የት ነው የተጋበዙት እንዲሁም ማን ነው የጋበዛቸው ብለን ለጠየቅናቸው አቶ ለሚ መልሰዋል።
ኤ ሰትሎ
የትኛው ናይል ቤት አሰማራለው የሚለውን መንግስት ነው መጠየቅ ያለባቸው።
በዚህ ዙሪያ ኢመደበኛው ነው በአማራ ክልል ውስጥ እንደሚንቀሳቀሱ ከመነገርላቸው ፋኖ የተባሉ የአማራ ወጣት ቡድንም ሆነ ሚሊሻዎችና ልዩ ኃይሎችን ወደ ኦሮሚያ ክልል መግባት በተመለከተ ኦነግ ለሚያቀርበው ክስ ከአማራ ክልል መንግስት ኮሙኒኬሽን በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኦነግ የአማራ ክልል ኃይሎች ወደ ኦሮሚያ ገብተዋል በማለት ላቀረበው ወንጀላ የአማራ ብሔራዊ ንቅናቄ አባል ሊቀመንበር ዶክተር በለጠ ሞላ ተከታዩ ምላሽ ሰጥተዋል።
በኦሮሞ የፖለቲካ አሰላለፎች መካከል ያለን የፖለቲካ ሽኩቻ ወደዚህ ገፍቶ በማምጣት ያልተደረገና ያልተባለ እንደተደረገ እንደተባለ የሚወሰደው ተገቢ አይደለም። በመሰረቱ ጥሩ አይደለም። ፖለቲካልም አይደለም። ፖዛት ማሰር ይሄ ፖለቲካል አይደለም። ይሄ ሌላ ስም ይሰጠው ካለ ነው በቀር ፖለቲካል አይደለም። ከአማራ ክልል የተንቀሳቀሰ የታጠቀ ኃይል የለም አልገባም ሊገባም አንፈልግም። በመሰረቱ ይሄ ችግር እንዲፈታ ቀዳሚ ሚናው መውሰድ ያለበት የኦሮሞ ክልል መንግስት እንደሆነ የኦሮሞ ሊቅ እንደሆነ ነው የምናምነው። የፌደራል መንግስቱ ቀዳሚ መፍትሄውን መውለድ እንዳለበት ነው የምናምነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ ተጨማሪ የመንግስት ጸጥታ ኃይሎች በርካታ ሰዎች የሚገደሉባቸው አካባቢዎች ውስጥ እንዲገቡ ጥሪ በማቅረብ ዙሪያ በአካባቢዎቹ የጸጥታ ኃይሎች መጠናከር የለበትም ተብሎ በአንዳንድ የፖለቲካ ድርጅቶች ለሚነሳው ቅሬታ አስተያየት ሰጥተዋል።
እንደሚታወቀው ይህ አካባቢ በተደጋጋሚ በሲቪል ሰዎች ላይ ከባድ ጥቃት የደረሰበት አካባቢ ነው። የታጠቀው ቡድንም ደግሞ አንዴ ሳይሆን በተደጋጋሚ በሲቪል ሰዎች ላይ አሰቃቂ ጥቃት የፈጸመ ስለሆነ እዛ አካባቢ የመንግስት የጸጥታ ኃይሎች ሊጠናከሩ አይገባም የሚለው ተቃውሞ ወይም አስተያየት ፈጽሞ ምክንያታዊ አይደለም። በጣም በሚፈለገው እና በሚጠበቀው መጠን የተጠናከረ የመንግስት የፌዴራልም ሆነ የክልል የሁለቱም የተቀናጀ የጸጥታ ጥበቃ መጠናከር መቻል አለበት። ስለዚህ ይህንን የሚቃወም አስተያየት ፈጽሞ ምክንያታዊ ነው ብዬ አላምንም።
የአብኑ ሊቀመንበር ዶክተር በለጠ የኦሮሞ ህዝብ በኦሮሚያ ክልል ውስጥ በአማራ ብሔር ተወላጆች ላይ የሚደርሰውን ጭፍጨፋ መቃወም አለበት ሲሉ ተናግረዋል።
ኦሮሚያ ውስጥ አማራው በዚህ ደረጃ በጋድ በግልጽ ጭፍጨፋ ይፈጸምበታል። የኦሮሞ ተወላጅም በዛ አካባቢ በተለያየ አካባቢ ያለው ሰላም አግኝቶ የሚያድር እንዳልሆነ እናቃለን። በየደረጃዎቹ የችግር ሰለባ ነው። ሁላችንም የችግር ሰለባ ነን። በዚህ ልክ ማየት መቻል አለብን። በዚህ ልክ አይተን ከመጣን ነው የጋራ ሀገራችን ማሻገር የምንችለው፣ የተሻለ ሀገር መፍጠር የምንችለው። ከዛ በመለስ ግን አንዱን እየኮነን አማራ እንደዚህ ነው ያልተባለው እንደተባለ የተደረገ የሚወሰደው በአንዳንድ የኦሮሞ ሊቃኖች ኃላፊነት በጎደላቸው የኦሮሞ ሊቃኖች የሚሰጠው ብይን አይጠቅምም፣ ለኦሮሞም አይጠቅምም። በመሰረቱ ለኦሮሞ ዘላቂ ጥቅም አጋዥ ሊሆን የሚችለው በክልል ውስጥ በኦሮሞ ስም የሚፈጸመውን ዘግናኝ ጭፍጨፋ በግልጽ ድፍረት ይዞ መቃወም መቻልና ይሄ ለህዝባችን ክብር የማይመጥን ስለሆነ ግንባር ቀደም እንታገለዋለን የሚል ግልጽ አቋም ይዞ መንቀሳቀስ ከቻለ ብቻ ነው።
ከፌደራል መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንዲሁም ከሚኒስትር ዴታዎቻቸው አቶ ከበደ ደሲሳና ወይዘሮ ሰላማዊት ካሳ በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት ከሁለት ሳምንት በፊት በምራው ለጋ ዞን ግንቢ ወረዳ ቶሌ ቀበሌ ውስጥ በየር መሰረት ያደረገ አማርኛ ተናጋሪ የሆኑ 338 ሰዎች በታጣቂዎች መገደላቸውን መግለጹን ተከትሎ የአማራና ኦሮሚያ ክልል ርዕሳነ መስተዳድሮች ጭፍጨፋውን አካሂደዋል ያሉት ሸኔ ብለው የሚጠሩት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸማቂ ቡድን በጋራ ለመከላከል በጋራ እንደሚሰሩ ማብራሪያ ሰጥተው ነበር። ሸማቂ ቡድኑ ድርጊቱን አልፈጸምኩም ሲል መግለጹ ይታወሳል። በምዕራብ ኦሮሚያ ግንቢ ወረዳ ቶሌ ቀበሌ ላይ በተፈጸመው ማንነትን መሰረት ያደረገ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ከጥቃቱ የተረፉ የአካባቢ ነዋሪዎች ገልጸዋል። የሟቾችን ቁጥርና አጠቃላይ ጉዳቱን በተመለከተ የኢትዮጵያ መንግስት እንዲሁም ኢሰመኮ ገና ማጣራት ላይ መሆናቸውን ገልጸዋል። ዩናይትድ ስቴትስ እና የተባበሩት መንግስታትን ጨምሮ የተለያዩ ሀገራትና ተቋማትም ጥቃቱን ያወገዙ ሲሆን ተመድ ድርጊቱ በገለልተኛ አካል እንዲጣራ መጠየቁ ይታወሳል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
በተያያዘ ዜና የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት ማለት ነው በነገው ዕለት ጠቅላይ ሚኒስትር አብይ አህመድ በተገኙበት በኢትዮጵያ ወቅታዊ ጉዳይ ላይ ውይይት እንደሚያደርግ አስታውቋል። ጠቅላይ ሚኒስትሩ በተለይ ከምዕራብ ወለጋው ቶሌ ወረዳ ግድያና ጭፍጨፋ በማለት ከገለጹት ከዚ ሳምንቱ የቄለም ወለጋ ግድያ በኋላ በፓርላማ ሲገኙ ይህ የመጀመሪያው ይሆናል ማለት ነው። እኛም በነገው ዕለት ይህንን ተከታትለን ዘገባ እናስደምጣችኋለን። በ2015 ረቂቅ በጀት ላይም በመወያየትም እንደሚያጸድቅ ይጠበቃል። ወደ ተከታዩ ዘገባችን ወሰዳችሁ። ወደ ደቡብ ክልል ነው የምናልፈው። ታጣቂዎች አማሮ ውስጥ 3 ሰው ገደሉ። ታጣቂዎች በደቡብ ክልል አማሮ ልዩ ወረዳ ዳኖ ቀበሌ አደረሱት በተባለ ጥቃት 3 አርሶ አደሮች መገደላቸውን የቀበሌው ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። ነዋሪዎቹ ቁጥራቸው ያልተገለጸ ከብቶችን መዝረፋቸውንም ነዋሪዎቹ ተናግረዋል። ነዋሪዎቹ በግድያውና በዘረፋው የከሰሱት ሸኔ ያሉትና የኦሮሞ ነጻነት ጦር መሆኑን የሚናገረው ቡድን ሲሆን ለዚህ ውንጀላ የቡድኑ ምላሽ አካተናል። ይሁን እንጂ ታጣቂዎቻቸውም በሲቪሎች ላይ ጥቃት እንደማያደርሱ ነዋሪዎቹ በተደጋጋሚ እየተናገሩ ነው። የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ብሩክ አየለ ለአሜሪካ ድምጽ በሰጡት ቃል 3 አርሶ አደሮች መገደላቸውን አረጋግጠው 2 መቁሰላቸውንና የ12 አባወራዎች ከብት መዘረፉንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
የአራት ልጆች አባት የሆነ የአክስታቸው ልጅ እንደተገደለባቸው አቶ ወረደ ሆሳዬ በስልክ ነግረውኛል።
በዚህ ቀጠና ላይ ያለው ጥቃት 5ኛ ዓመቱን የያዘ ጥቃት ነው። ዛሬ ላይ 3 ከብቶቻቸው ሲጠብቁ የነበሩ አርብቶ አደሮች ናቸው የወደቁ። በጣም የሚገርመኝ ነገር አንዱ አሁን ትግሬ ቦንሶ የሚባለው የአክስቴ ልጅ በተወሰነ ሰዓት በፊት አናግረው አግኝቼው ነበር። ከብቶችን ትቼ ነው የመጣሁት እያለ ነው ሮጦ የገባውና 30 ደቂቃ ሳይቆይ ነው 3 የወደቁት። በጣም እጅግ በጣም በሚያሳዝን ሁኔታ ማለት
ከብቶቻቸውን እየጠበቁ ሳሉ ተገደሉ የተባሉት አቶ ትግሬ ቦንሶ፣ አቶ ብርሃኑ ዋደዮና አቶ ፍቱኖ ጩጃ የሚባሉ አርሶ አደሮች መሆናቸውን የአይን እማኝ መሆናቸውን የገለጡት ያዕቆብ ዘካርያስ ይባላሉ ያሉኝ የቀበሌው ነዋሪ ተናግሯል።
ያው በቦታው ነበርኩ። እንግዲህ ከብት ስናግድ ነበር። እዚህ ማሳችን ላይ ነው። በቃ ማሳችን አካባቢ ከብት ስናግድ ነበር። በቃ የጉጂ ሰዎች ማአት ነው። በቃ ይህን ያህል ሰው ቁጥራቸው የማንለው ተሰባስበው ጎረፉብን። ያ የሮጥንም ሮጥን አመለጥን። ብዙ ከብትም ዘረፉ። ያው ያ የገጠሙትን ገደሉ።
ዛሬ አካባቢያቸው መረጋጋቱንም አቶ ያዕቆብ አክሎ ገልጿል።
ከትናንትና ያው ማምሻው ከ95 ምናምን ከፍት እንደሄደ ነው ያረጋገጥ ነው። ወጣትም ትልቅ ትንሽ ሳይል በቃ ሁሉም ነው ተሰልፈው የመጡ። አዎ ቀብራው አንድ ላይ ነው የተፈጸመው። አሁን ገና አላለቀም። ያው ቀብር ላይ ነው።
ካለፉት 6 ዓመታት ወዲህ ይፈጸማል ከሚሉት ጥቃት የተነሳም ህዝቡ በስጋት እንደሚኖር አቶ ያዕቆብ ተናግሯል። አስክሬን አንስተው ሀዘን መቀመጣቸውን የጠቀሙት አቶ ወረደም አድራጎቱን ወይም ወንጀሉን ፈጽሟል ስለሚሏቸው ሰዎችም ተናግሯል።
እንግዲህ አሁን ይህን ጥቃት የፈጸሙት በቁጥር በጣም በርካታ የሆኑ ታጣቂዎች ናቸው። አካባቢው በተለይ ምዕራብ ጉጂ ገላና ወረዳ ላይ የመንግስት ስርዓት ፈርሷል። የኃላፊነት የሚወስድም ይህን ጉዳይ ሪፖርት የምናደርግለትም ምንም አይነት አካል የለም። ስለዚህ ያለ ዋስትና ነው እየኖርን ያለ ነው እና ተኩሱ አሁን ባለው ሁኔታ ቆሟል። የእኛ አርሶ አደሮች አስክሬን አንስተዋል፣ 3 አስክሬን። ሰው ግን እየሸሸ ነው ከአካባቢው። ለምን የመጣው ኃይል አሁን ይህን ጥቃት እየፈጸመ ያለው ከአርሶ አደሩ አቅም በላይ የሆነ ኃይል ነው። አርሶ አደሩ የሚቋቋመው አይደለም።
በታጣቂዎቹ ተከፈተባቸው ባሉት ድንገተኛ ተኩስ 2 ሰዎች ከባድ ጉዳት የደረሰባቸው ሲሆን አንደኛው ከፍ ላለ ሕክምና ወደ 40 ምንጭ ሆስፒታል የተላከ ሲሆን ሌላው ቁስለኛ ደግሞ በኬለ ከተማ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ የተደረገላቸው መሆኑን የሆስፒታሉ ስራ አስኪያጅ አቶ ሚንተስኖት ዮሐንስ ለአሜሪካ ድምፅ አረጋግጧል። የልዩ ወረዳው የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ብሩክ አየለም ጥቃቶቹ የተባባሱ መምጣታቸውን ገልጿል። የክልልና የፌዴራል መንግስት ባለስልጣናት በታጠቁ ቡድኖች ላይ እርምጃ እየወሰድን ነው ሲሉ በየጊዜው በሚሰጡት መግለጫ ቢገልጡም በወረዳው ህዝብ ላይ የሚደርሰው ኢሰብአዊ ጥቃትና ጉዳት ቀጥሏል ሲሉ ነው በስልክ ለቪዮ ያስታወቁት።
አላማቸው ያው ከብት መዝረፍ፣ ሰውን መግደል፣ መሳሪያ መዝረፍ ስለሆነ እነዛ ሰዎች አሳቸው ጠብቀው አርሶ አደር ላይ ገሎ መሳሪያ ወስዷል። ሁለት መሳሪያ ወስዷል። 3 ሰው ሞቷል። 2 ሰው ቆስሏል። ሁለት ሰዎች ላይ የጦር መሳሪያ ተውሶባቸዋል፣ ተዘርፏል ማለት በቁጥር 12 የሚሆኑ አርሶ አደሮች ከብቶቻቸው ተዘ አርሶ አደሩ በራሱ ማሳ ባለበት ከብት የሚያግድበት መጥቶ ነው ጥቃት የፈጸመ ያለው እና ከጊዜ ወደ ጊዜ ነገሩ እንዲሁ እየቀጠለ የሚሄዱ
በተደጋጋሚ ሲፈጸሙ የሚስተዋሉትን ጥቃቶች የሁለቱ ክልሎች መንግስታት ስለምን ማስቆም ተሳናቸው ተብሎ የተጠየቁት የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ለማዩ ባውዲን ተከታዩ መልሷል።
በጣም የፈታተነን ያለው በክልላችን ኩታገጠም አካባቢዎች ላይ የሸናይ እንቅስቃሴ ትላልቅ ጥቃቶችን ያደርሳል። በክልላችን ሰርጎ በመግባት ለግለሰቦች አሳይመንት ይሰጣል። ኩታገጠም ቀበሌያት ላይ ዜጎችን ይጨፈጭፋል። ዜጎችን ይገላል። ንጹሃን ዜጎችን ህይወት ያሳጣል። ንብረትም ይዘርፋል። ይሄ በጣም አሳዛኝ በሆነ መንገድ በጌዲዮ ዞን በአማሮ ልዩ ወረዳ በቡርጂ ልዩ ወረዳ ቀጠናዎች ላይ በጣም አሳቃቂ የሆኑ ድርጊቶችን ይፈጽማል። በቅርቡ ይህን ሁኔታ በሚመለከት እነዚህ አካባቢዎች ላይ ለአንድና ለመጨረሻ ሁለቱ ክልሎች ተቀናጅተው በጋራ ሆነው ከዚህ አጥፊ ኃይል ህዝቡን መታደግ አለበት የሚል አቋም ተወስዶ እየተሰራ ነው ያለው።
ዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ጦር ወይም ሰራዊት ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ ስለዚህ የአማሮ ልዩ ወረዳ የዳኖ ቀበሌ ግድያና ዘረፋ ማምሻውን ለኦሮሞኛ ዝግጅት ክፍላችን ባልደረባ ነሞ ዳንዲ በሰጡት ቃል ወንጀላውን አስተባብሏል።
በአሁኑ ጊዜ ያብይ ስርዓት ድክመቱን ለመሸፈን ወደ ኦሮሞ ነጻነት ሰራዊት እጁን መቀሰር ባሉ አድርጓል። ንጹሃን ዜጎችም በዚህ የፖለቲካ ጫውታ ውስጥ እንዲሳተፉ በካድሬዎች ይገደዳሉ። ከብቶችን መስረቅና አርሶ አደሮችን መግደል የወንጀለኞች ነው እንጂ የኦሮሞ ነጻነት ሰራዊት እንዲህ አይነት ድርጊት አይፈጽምም። እኛ እንዲህ አይነት ነገር ውስጥ የለንም። እዛ አካባቢ ያሉ አካላት ወንጀለኞችንና የሰላም አለመኖርን ተገን አድርገው ህዝብ ላይ ጥቃት በፈጸሙ ላይ መንግስት እርምጃ መውሰድ ማረጋጋት አቅቶት የኦሮሞ ነጻነት ሰራዊት ራሱን እያጠናከረ በመጣበት ወቅት እናዳክመዋለን ብለው ስላሰቡ ነው ወደ እኛ አጣታቸውን የቀሰሩት እንጂ ሰራዊቱ ድርጊቱን ፈጽሟል ማለት ከእውነት የራቀ ነው።
ቡድኑ እያደረሰ ነው ያሉት ጥቃት መስፋፋቱና በኦሮሚያ ክልል ገላና ወረዳ ጭምሮም በአካባቢው ያሉ ብዙ ቀበሌዎች በቡድኑ ቁጥጥር ስር ከዋሉ መሰንበቱን የገላና ወረዳ ባለስልጣናትና ነዋሪዎች ለቪኦኤ ገልጠው በቅርቡ መዘገባችን ታውሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘርዲዮስ ሐዋሳም።
ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። እያደመጣችሁ ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእረቡ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። እስቲ አድማጮች፣ አሁን ደግሞ ወደ ሁለተኛው አጋማሽ ዘናቸው ከነበሩ ቅንብሮች የተወሰኑትን እናስደምጣችኋለን። በቅድሚያ ኢትዮጵያውያን በአሜሪካ በዩናይትድ ስቴትስ እና በተለያዩ አካባቢዎች የሚገኙ የድሬዳዋ ወዳጆችና የድሬዳዋ ልጆች ዓለም አቀፍ ማህበር በተለያዩ አካባቢዎች የገቢ ማሰባሰቢያዎችን እያደረጉ ድሬዳዋ ለሚገኙ በኑሯቸው አነስተኛ ደረጃ ለሚገኙ ቤተሰቦች የተለያዩ እርዳታዎችን ይለግሳሉ። ሰሞኑን ደግሞ እዚህ በዋሽንግተን ዲሲ እና ሜሪላንድ ወይም ደግሞ በሜሪላንድ በሚገኘው ዩኒቨርሲቲ ውስጥ እየተካሄደ ያለውን የኢትዮጵያ የስፖርት ፌስቲቫልን ተከትሎ ከተለያዩ አካባቢዎች መጥተው የገቢ ማሰባሰቢያ ዝግጅቶችን አሰናድተው በድሬዳዋ የሚገኙ ማህበረሰቦችን ለማገዝ እየተንቀሳቀሱ ይገኛሉ። ሀብታሙ ስዩም ከዚህ ከዋሽንግተን ዲሲ፣ አዲስ ቸኮል ደግሞ ከድሬዳዋ በጋራ በመሆን ያሰናዱት ዘገባ አለ። ሀብታሙ ስዩም እንደሚከተለው ያቀርበዋል።
አድማስ ተሻግረው ኑሯቸውን በተለያዩ የዓለም ጥጎች ያደረጉ የምስራቅ ኢትዮጵያዊቷ ከተማ ድሬዳዋ ልጆችና ወዳጆች ከአምስት ዓመታት በፊት አንድ ማኅበር አቋቁመዋል። መጠሪያው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማኅበር ይሰኛል። የማኅበሩ የቦርድ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ ሙልጌታ ብርሃኑ ማኅበሩን ለማቋቋም ያበቁ ምክንያቶችን እንዲያስታውሳሉ።
እንግዲህ ድሬዳዋን አብዛኛው የኢትዮጵያ ሕዝብ እንደሚያውቀው በብዙ መልኩ የተለየች እና ብዙ ጥሩ ሴቶች ያሏት ከተማ ነች። በዛ መልኩ የምትታወቅም ከተማ ነች። ከጥቂት ዓመታት ወዲህ ግን በተለያየ ምክንያት ኢኮኖሚያዊ እና ማህበራዊ ችግሮች በጣም በሰፊው ያለባት ከተማ ሆናለች። ለመመስረቱ ለዚህ ማህበር መመስረት ምክንያቱም እና ዋናው ነገር እሱ ነው። ድሬዳዋ መልካም ሴቶችን በተለይ አብሮ ያብሮነት ሴቶችን ተከባብሮ ተቻችሎ የሚኖር ሴቶችን ድሬዳዋ ውስጥ ጸንቶ መኖር እንዲችል ከትሉት እንዲተላለፍ ለማድረግ እንዲሁም ደግሞ ይሄ ውሴት ወደ ሌሎች የሀገራችን ክፍሎች ሰጥቶ ሌሎች የሀገራችን ክፍሎችም በዛ መልኩ መጠቀም የሚችሉበት እድል እንዲኖር ይሰራል።
በውጭ ሀገራት በሚኖሩ የከተማዋ ተወላጆች ወዳጆችና ሰብአዊ ድጋፍ በሚሹ የከተማዋ ነዋሪዎች መካከል ድልድይ ለመሆን ያለመ የሚመስለው ተቋም በአጭር እድሜው ለብዙሀን ህይወት መቃናት የሚበጁ ድጋፎችን ማድረጉን የነገሩን ደግሞ የማህበሩ የድሬዳዋ ምክትል አስተባባሪ ናቸው።
ስሜ አንተነህ መኮንን እባላለሁ። የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር የድሬዳዋ ምክትል አስተባባሪ ነኝ። እየሰራ ያለ ነው እስከዛሬ ድረስ የሰራቸው ስራዎች ለተማሪዎች ድጋፍ ማድረግ ነው። እነዚህም የተማሪዎች ድጋፍ የሚደረገው ከመጀመሪያው ከታች ተነስተን እስከሚለብሱት ልብስ ጀምሮ ድጋፍ ይደረጋል፣ ዩኒፎርም ማለት ነው። ስለዚህ አንድ ተማሪ ወደ ትምህርት ቤቱ ከመሄዱ በፊት ምን ያስፈልጉታል የሚሉትን ከትምህርት መስሪያ መሳሪያዎች ደብተር፣ እርሳስ፣ ብዕር፣ ላጲስ፣ መቅረጫ እና ደግሞ ለብሶት የሚሄደውን ዩኒፎርም እና ቦርሳዎች እነዚህን ማህበሩ ድጋፍ ያደርጋል። ማህበሩ እነዚህ አይነት ነገሮች ድጋፍ ሲያደርግ የተማሪውን የትምህርት እንቅስቃሴ በዛው መሰረት እየተከታተለ ድጋፍ ያደርጋል። አዎ እንግዲህ እዚህ ድሬዳዋ ላይ የምናስተምራቸው በተለያዩ ትምህርት ቤቶች የሚገኙ 100 ተማሪዎች አሉ። ከዛ በተረፈ ደግሞ 2 የዩኒቨርሲቲ ተማሪዎች አሉ። ስለዚህ ሁሉንም የምንከታተልባቸው የራሳችን የሆነ ሜትር አለን ማለት ነው። ሌላው ደግሞ ለአቅመ ደካሞች ወደ 200 የሚጠጉ አቅመ ደካሞችን በየአመቱ ድጋፍ ያደርጋል። ይሄን በየአመቱ ድጋፍ የሚያደርገው ለፋሲካና ለረመዳን ጾም ወቅት ለጾም መፍቻ እንዲሆናቸው አቅመ ደካሞች ከየት የማይመጡ በመሆኑ ያንን ድጋፍ አድርጎ በዓሉን በደስታ እንዲያሳልፉ የሚያደርግበት ሁኔታ ላይ ነው ያለው።
በተለይ ማህበሩ በትምህርት ዘርፍ የትምህርት ፍላጎት ኖሯቸው በቂ የትምህርት ቁሳቁስና ግብዓት ማነስ የፈተናቸውን ቤተሰቦች በመደገፍ ረገድ ያደረገውን እንቅስቃሴ በበጎ የሚያነሱ የከተማዋ ነዋሪዎችን አግኝተናል። ወይዘሮ ስመኝሽ ወጋየውና ወይዘሮ ትግስት ስንቄ የማህበሩን አበርክቶት እንዲገልጹታል።
የድሬዳዋ ልጆችና ወላጆች ማህበር ዓለም አቀፍ ማህበር እጅግ በጣም ነው ከጎናችን ያለው። ምክንያቱም በየአመቱ 5ኛ አመቱ ነው መሰለኝ፣ ለኛ ግን አሁን 3ኛ አመት ላይ ይደርሰናል። እጅግ በጣም ደፍተር፣ ዩኒፎርም አናስበን፣ ደፍተር ሙሉ አመቱን ሙሉ ደፍተር አናስበን። በተለይ በዚህ አመት ስራ ማቁሜ እግሬ ተሰብሬ ወድቄ ለአንድ አመት ተኝቼ ነበረ። በጣም እጅግ ትልቅ ነገር አደረገልኝ። ምንም ሳላስብ ምንም ወጪ ሳላወጣ የድሬዳዋ እንትን ዓለም አቀፍ በጣም አስተዋጽኦ አድርጎልኛል።
በቅድሚያ ሳላመሰግነው ማላልፈው ነገር የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር ያደረገልኝ ለሁለት አመት ነው መጀመሪያ፣ አሁን 3ኛ አመታችን ይዘናል። ዩኒፎርም፣ ደፍተር እና እንደዚህ ቁሳቁሶች፣ እስክሪፕቶ፣ ላጲስ፣ መቅረጫዎች ፖርሳም ጨምሮ 1000 ብር በእጃችን ነበር የሚሰጠን። የባለፈው አመት በቡክ አድርጎልናል።
አቶ ሞገስ ተስፋዬ በበኩላቸው አቅም ላነሳቸው የእድሜ ባለጸጋዎች የተደረገውን ድጋፍ እርባና ያወሳሉ።
ህጻናቶችን ከማስተማር ባሻገር ጧሪ ቀባሪ የሌላቸውን አረጋውያንን በኢድ አልፈጥርና በፋሲካ በዓል ላይ 200 አረጋውያንን ሰሌክት እያደረገ በየቀበሌው እነሱን በገንዘብ በጥሬ እቃ እየረዳና በዓልን ሳይሰማቸው እንዲያሳልፉ በማድረግም ይታወቃል። ሌላው ደግሞ በጣም ዓለም በጨለመችበትና ኮቪድ በጣም አገብጋቢ ሁኔታ ውስጥ የኮቪድ ጉዳይ በገባበት ወቅት ማህበሩ በማስተባበርና ከማህበሩ ውጪ የሆኑ ሰዎችን ሁሉ በመንገር ገንዘብ በማሰባሰብ የኮቪድ ማሽን ገዝቶ ለድሬዳዋ አስተዳደር ጤና ቢሮ የኮቪድ ቴስት ማድረጊያ ማሽን አስረክቧል ይህ ማህበር። እና ወደፊትም ይህ ማህበር በጤናው ላይ ከፍተኛ ስራ ለማስራት ከተለያዩ የውጭ ሀገር ዶነሮች ጋራ እየተነጋገረ ስራውን እየሰራ እቅድና ፕላን ይዞ እየተንቀሳቀሰ ያለ ማህበር ነው።
በመላ ዓለም ከሚገኙ አባላቱና የዓላማ ተጋሪዎቹ ልገሳ ስራውን የሚያከናውነው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር እድሜው ሲጨምር አቅሙ ሲጠነክር አስተዋጽኦንም ለማስፋት አቅዷል። ከትምህርትና ሰብአዊ ድጋፍ አበርክቶቱ በተጨማሪ የከተማዋን ዙሪያ ስነ ምህዳር በሚጠቅሙ ስራዎች ለመሳተፍ ፍላጎት እንዳለው ከማህበሩ የህዝብ ግንኙነት ኃላፊ አቶ ሙለጌታ ብርሃኑ ሰምተናል።
ድሬዳዋ እንግዲህ ብዙ ጊዜ የተጠቃበት የጎርፍ አደጋ አለ። እስካሁን እስከ ቅርብ ጊዜ ድረስ እንግዲህ በጣም ከከፋው በ1999 ከነበረው በኢትዮጵያ አቆጣጠር ከነበረው ችግር ውጪ በየጊዜው ጎርፍ እየመጣ ነዋሪዎችን እየጎዳ ብዙ የሰው ህይወት እያጠፋ ይገኛል። ሶ በአካባቢ ጥበቃ ላይ መስራት እንፈልጋለን። እሱ አንዱ ከምንሰራቸው አላማዎች ውስጥ ነው። ከዛ ውጪ ድሬዳዋ ልክ እንደ ሌሎች የሀገራችን ክፍሎች ብዙ የሚታዩም የማይታዩም ቁሶች አሏት። በጣም ትልልቅ የሚባሉ ለሀገራችን ትልቅ ፋይዳ ያላቸው ለምሳሌ ዳህርላ ጥንታዊ ከተማን የመሰለ የለጎዳ ዋሻ የመሰለ የተለያዩ ቅርሶች አሉ። እነሱ ቅርሶች በደንብ የሚተዋወቁ ለሀገራችንም ለከተማውም ኢኮኖሚያዊም ማህበራዊ ፋይዳም እንዲኖራቸው ለማድረግ እዛ ላይ ባለሙያዎችን ይዘን የመስራት ፍላጎት አለ።
ከዚህ በተጨማሪ የከተማዋን ፖለቲካዊ ችግሮች ለመቅረፍ ማህበሩ ሊኖረው የሚችለውን ተሳትፎ አቶ ሙሉጌታ አክለዋል።
ድሬዳዋ ላይ ብዙ ጊዜ በፖለቲካዊ ችግርም አለባት። በተለይ ህዝቦቿ በእኩልነት በፍቅር የኖሩ በመቻቻል የኖሩ ህዝቦች ያሏት፣ ግን በፖለቲካው ምክንያት ትንሽ ችግሮች አሉ። እንግዲህ እንደ አንድ የሲቪክ ማህበር በዛ ዙሪያ ላይም እንቅስቃሴ በማድረግ ሰውን ግንዛቤ እንዲኖረው በማድረግ ከተማዋ ፍትህ የሰፈነባት ነዋሪዎቿ ከዚህ ቀደም እንዳለው ባህልና እሴት ተቻችሎ ተከባብሮ ያለ መድሎ ያለ አድሎ መኖር የሚችልበትን ነገር ለመፍጠር እንቅስቃሴ ለማድረግ እሱም እቅዳችን ውስጥ ያለ ነው። ኦልሬዲ በስፋት ለመስራት ከዚህ በኋላ በከተማው ውክልና እንዲኖረን ተወካዮች እንዲኖሩና ጽህፈት ቤትም እንዲኖረን ሰዎችን አወዳድረን ቀጥረናል። የጽህፈት ቤት የማደራጀት ስራ እየተሰራ ነው ያለው።
ማህበሩ እስካሁን ድረስ ከመቶ በላይ አባላት እንዳሉት የተነገረ ሲሆን አባላቱም በዋናነት በአራት አህጉራት ማለትም በሰሜን አሜሪካ፣ አውሮፓ፣ እስያና አውስትራሊያ እንደሚኖሩ የማህበሩ ገጽ ያሳያል።
ማህበሩ እዚህ ዋሽንግተን ዲሲ በስፖርት ፌስቲቫል አማካኝነት በነገው ምሽትም የተወላጆቹ ተሰባስበው የገቢ ማሰባሰቢያ ዝግጅት እንደሚያካሂዱ ገልጸውልናል። ወደ ተከታዩ ዘገባችን እንወሰዳችሁ። አሜሪካና ህዝቧ ነው። ትውልደ ላቲን አሜሪካ ወጣቶች የኮቪድ-19 ክትባት እንዲከተቡ ለማበረታታት የሚደረግ ጥረት በተመለከተ ከዴንቨር ከተማ ስዊትላና ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
በኮሎራዶዋ ዴንቨር ከተማ የህዝብ ማመላለሻ አውቶቡሶችና የአውቶቡስ ፌርማታዎች ላይ ከመታዩት ማህበረሰቡ የኮቪድ ክትባት እንዲወስድ መቀስቀሻ መንገዶች መካከል ሞንሴራት ሜንዶዛ የተባለች የ16 ዓመት ታዳጊ ወጣት ሰዓሊ ስዕሎች ይገኙበታል። ሞንሴራት እንዲህ ስትል ታስረዳለች።
My art is in Spanish Ebola vacuna, which translates to long live the vaccine.
የእኔ ስዕል አበቪር ኮለ ቫኩና ይባላል። ሲተረጎም ረጅም እድሜ ለመኖር ይከተቡ ማለት ነው። መልእክቴን ለማስተላለፍ የሳልኩት ስዕል ነው። በሁለተኛው የዓለም ጦርነት ጊዜ ወንዶቹ ሲዘምቱ ሴቶች ተቀጥረው ስራ መስራት መጀመራቸውን የሚያሳየውን ዝነኛ የስዕል ፖስተር ይመስላል። ስዕሉን የሳልኩት በስዕል አማካኝነት ማህበረሰቤ ክትባቱን እንዲወስድ ሊያበረታታ ይችል ይሆናል ብዬ ነው።
የኮሎራዶ ክፍለ ግዛት የጤና ባለስልጣናት እንደሚሉት በክፍለ ሀገሯ የሚኖሩት ትውልደ ላቲን አሜሪካ ማህበረሰቦች ውስጥ የኮቪድ-19 መከላከያ ክትባታቸውን የወሰዱት ቁጥር በጠቅላላው 40% ማይሞላም። ይህም ከሌሎች ማህበረሰቦች ጋር ሲነጻጸር በእጅጉ ያነሰ ነው። ይህም በመሆኑ ሰርቪሲዮስ ደላራዛ የተባለ ማህበረሰባዊ የጤናና የሰብአዊ አገልግሎት ስብስብ የክትባት መስጫ ክሊኒኮችን ለማስፋፋትና ወጣቶች እኩዮቻቸውን ተከተቡ ይያሉ እንዲቀሰቅሱ ማሳተፍ ጀመረ። አሌሃንድራ ጊል ጎንዛሌስ ከዚህ ስብስብ አባላት መካከል አንዷ ስትሆን እንዲህ ስትል ታስረዳለች።
We were part of doing the entire process of like creating the contest and choosing a winner and
ውድድሩን በማዘጋጀቱና አሸናፊውን በመምረጡ ሂደት በሙሉ ተሳትፈናል። ጥያቄ ካላችሁ ሰርቪሲዮ ደላራዛን መጠየቅ ትችላላችሁ። በሂደቱ የሚያጋጥማችሁን ማናቸውንም ችግር ያቀልላችኋል።
ድርጅት አባል ሌስሊ ጎንዛሌስ ከሚወዳደሩት ምስሎች መካከል አሸናፊው ምስል መልእክቱ የታሰበለትን ማህበረሰብ የሚያንጸባርቅ መሆን እንዳለበት ገልጻለች።
The role of community here is very important, especially when you
come በተለይ በትውልድ ላቲን አሜሪካውያን ዘንድ የማህበረሰብ ሚና ትልቅ ቦታ ይሰጣል። ይህን አውቃለሁ። ሁልጊዜም አብረን ነው የምንሰራው። እንደ ቡድን ተሰባስበን መስራት እንወዳለን። ስለዚህ ዕውቅናም ሲመጣ የሚሰጠው ለአንድ ግለሰብ ሳይሆን ለሁሉም ነው።
ግላዲስ አስፑሮ ሳላስ ደግሞ የሰርቪሲዮስ ደላራዛ ስብስብ የወጣቶች አማካሪ ነች።
Some of the things that we were looking for in the art pieces was representation of
አንዱ የፈለግነው ነገር ስዕሎቹ ትውልድ ላቲን አሜሪካ ማህበረሰብን የሚወክሉ እንዲሆኑ ነው። ያን የፈለግንበት ምክንያትም በመናስተላለፈው መልእክት ኢላማ የምናደርገው ላቲኖችን በመሆኑ ነው። ሌላው ያተኮርንበት ነጥብ ደግሞ ስዕሎቹ በአውቶቡስ ጣቢያዎች በኩል የሚያልፉ ሰዎች አይን መሳብ የሚችሉ መሆናቸው ላይ ነበር።
በሳለችው ስዕል በማሸነፏ የተሰጣትን $1,000 ሽልማት ለስዕል ሙያዋና ማህበረሰቧን ለማገልገል ለምታደርጋቸው እንቅስቃሴዎች እንደምታውለው ታዳጊ ወጣቷ ሳሊ ሞንሴራት ሜንዶዛ እንዲስትል ተናግራለች።
የተከበራችሁ አድማጮች ሰዓታችን ተጠናቀቀ። በነገው ምሽት በርከት ያሉ ቅንብሮችን ይዘን እንመለሳለን። ዛሬ ሰላም ገና።